Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። አንድ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እስካሁን በስር ላይ የሚገኙት 4ቱ የዞን 9 አምደኞችና ጋዜጠኞች ክሳቸው እንዲነሳና ከስርም እንዲለቀቁ ጉዳያቸውን የሚያየውን የኢትዮጵያ ፍርድ ቤት ትላንት ባወጣው መግለጫ ጠየቀ። ይህ በእንዲህ እንዳለ ለዛሬ ተይዞ የነበረው የ4ቱ አምደኞች ጉዳይ ለሌላ ተለዋጭ ቀጠሮ ለአምስተኛ ጊዜ ተቀጥሯል። ለዚህም ምክንያቱ ዳኞች ለስልጠና በመሄዳቸው መሆኑ ተነግሯል። ሁለቱም በዕለቱ አብይ ርዕስ ይቀርባሉ። የስዊዘርላንድ ነዋሪ የሆኑት ኤርትራዊው ቄስ አባ ሙሴ ዘርአይ ለዘንድሮ የኖቤል ሰላም ሽልማት መታጨት፣ የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ማስረጃ ኖሮት በፍርሃት ወይም በስጋት ያልከሰሰው ተጠርጣሪ የለም ማለቱ ዜናውን ተከትሎ ከሚቀርቡት ዘገባዎቻችን ውስጥ ናቸው። ሌሎችም አሉን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ ሐሙስ መስከረም 27 2008 ዓ ም ስርጭታችንን ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን ለቀዳሚው የዕለቱ የዓለም ዜና አዳነች ፍስሐዬ።
ዩናይትድ ስቴትስ አፍጋኒስታን ውስጥ ኩንዱዝ በሚገኘው የድንበር አልባ ሐኪሞች ቡድን ዓለም አቀፍ የሕክምና ረድኤት ሆስፒታል ላይ ባካሄደችው የአየር ድብደባ 22 ሰዎች እንደተገደሉ ተዘግቧል። 33 ሰዎች አሁንም የገቡበት እንዳልታወቀ የድንበር አልባ ሐኪሞች ቡድን ዛሬ ገልጿል። የት እንደገቡ ካልታወቁት ሰዎች መካከል 9ኙ በሽተኞች ሲሆኑ 24 የሆስፒታሉ ሰራተኞች መሆናቸውን የሕክምናው ቡድን ገልጿል። ሆስፒታሉ ውስጥ ተጨማሪ አስከሬኖች ሊገኙ እንደሚችሉም አክሎበታል። አሁንም ድንጋጤው አልወጣልንም ሲሉ የሕክምናው ቡድን ተወካይ ካቡል ውስጥ ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለተፈጸመው ጥቃት ለሕክምናው ቡድን ፕሬዚደንት ዶክተር ጆን ሉ ይቅርታ ጠይቀዋል። የፕሬዚደንት ፖል ካጋሜ የስልጣን ጊዜ ከሁለት ዓመታት በኋላ ሲያበቃ ለሶስተኛ የስልጣን ጊዜ እንዲወዳደሩ የሩዋንዳ ከፍተኛ ፍርድ ቤት መንገድ ከፍቶላቸዋል። ሂደቱ ሕግ እስካከበረ ድረስ ፕሬዚዳንቶች ለሶስተኛ ጊዜ እንዲወዳደሩ ለማስቻል በሁለት የስልጣን ጊዜ ብቻ እንዲያገለግሉ የሚደነግገውን ሕግ ለማንሳት የሕገ መንግስት ማሻሻያ ማድረግ ሕጋዊ ነው ሲል ከፍተኛው ፍርድ ቤት ወስኗል። የሩዋንዳ ምክር ቤት ባለፈው ሐምሌ ወር ፕሬዚዳንቱ ለሶስተኛ ጊዜ እንዲወዳደሩ የሚደግፍ ውሳኔ ካሳለፈ በኋላ አረንጓዴ ፓርቲ የተባለው ተቃዋሚ ድርጅት ከፍተኛው ፍርድ ቤት የቀረበውን የውሳኔ ሐሳብ እንዲያግድ ፊርማዎች አሰባስበው ለፍርድ ቤቱ አቅርቦ ነበር። ማንኛውም አይነት ለውጥ በህዝበ ውሳኔ መጽደቅ ይኖርበታል። ይሁንና የፖል ካጋሜ መንግስት የሀገሪቱን ሚዲያ ስለሚቆጣጠርና ፕሬዚዳንቱ ከ21 ዓመታት በፊት ፍጅት ከተፈጸመ ወዲህ በሀገሪቱ ሰላም እንዲሰፍን በማድረጋቸው ተወዳጅነት አትርፈዋልና ህዝቡ የማሻሻያውን ሐሳብ ይደግፋል ተብሎ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲወዳደሩ የተወሰደው እርምጃ እንዳሳሰበው ገልጾ ነበር። ስልጣን ላይ ያሉት ሰዎች ለፖለቲካዊ ጥቅማቸው ሲሉ ህገ መንግስትን የመለወጥ ተግባራቸውን እንደ አንደግፍም ሲሉ የውጭ ጉዳይ ሚኒስትሩ ቃል አቀባይ ጆን ከርቢ ባለፈው ወር ተናግረው ነበር። ይህን ውሳኔ ያደረጉት ካጋሜ ብቻ አይደሉም። በኮንጎ ሪፑብሊክ የፕሬዚዳንት ዴኒስ ሳሱ ንጎሶ የ18 ዓመታት ስልጣን ለማራዘም ሲባል ህገ መንግስቱን ለመለወጥ ድምፅ ይሰጣል። በማዕከላዊ አፍሪቃ ሪፑብሊክ መዲና ባንጊው ሰሜን ክፍል አንድ ሰላም ጠባቂ ወታደር በታጣቂዎች እንደተገደለና አንድ እንደቆሰለ የተባበሩት መንግስታት ድርጅት ገልጿል። አንድ የመንግስታቱ ድርጅት ቃል አቀባይ ትላንት በተናገረው መሰረት የሰላም ጥበቃው ካሚዮን ባለፈው ማክሰኞ ደማርና ሬንጉህ በተባሉት ከተማዎች መካከል ይጓዝ በነበረበት ወቅት ማንነታቸው ያልታወቀ ታጣቂዎች ተኩስ ከፈቱበት። ሰላም ጠባቂው ኃይል የምላሽ ተኩስ እንደከፈተ ቃል አቀባዩ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን አውግዘው አጥቂዎችን ለፍርድ ለማቅረብ ፈጣን እርምጃ እንዲወሰድ አሳስበዋል። በማዕከላዊ አፍሪካ ሪፑብሊክ ከ11 ቀናት በፊት በሙስሊሞችና በክርስቲያኖች መካከል በተነሳ ግጭት ብዙ ሰዎች ተገድለዋል የሚል ወሬ እንደተሰማ ጊዜያዊ ፕሬዚደንት ካትሪን ሳምባ ፓንዛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤን አቋርጠው ወደ ሀገራቸው እንደተመለሱ ይታወሳል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት በሜዲትራኒያን ባህር በኩል ወደ አውሮፓ ለመግባት የሚሞክሩትን ፈላሾች የሚያሻግሩትን ጀልባዎች ይዞ የሚደመስስ የባህር ኃይል እንዲመደብ በያዝነው ሳምንት ድምፅ ሊሰጡ እንደሚችሉ ተዘግበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አዳነች ፍሳሐዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዛ ትመለሳለች። አድማጮች፣ አሁን ወደ ቀዳሚው የምሽቱ አብይ ርዕስ እንለፍ። አንድ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እስካሁን በእስር ላይ የሚገኙት 4 የዞን 9 አምደኞችና ጋዜጠኞች ክሳቸው እንዲነሳና ከእስርም እንዲለቀቁ ጉዳያቸውን የሚያየውን የኢትዮጵያ ፍርድ ቤት ትላንት ባወጣው መግለጫው ጠይቋል። አጠር ያለውን የዚህን ዘገባ ዝርዝር ቀጥሎ አቀርበዋለሁ። በመጽሐፋቸው ብቻ የረዥም ጊዜ እስር ሊጠብቃቸው የሚችሉት አምደኞች ቀድሞውንም ያለበቂ ምክንያት ነውና የታሰሩት፣ ፍርድ ቤቱ ክሳቸውን ውድቅ አድርጎ በነጻ ሊያሰናብታቸው ይገባል ነው ያለው ድንበር የለሽ የጋዜጠኞች ቡድን። ማርጎ ዩኤን የቡድኑ ባልደረባ ናቸው። ለሰብአዊ መብት ከቆሙ ዓለም አቀፍ ድርጅቶች ጋር ሰርታችኋልና የገንዘብ ድጋፍም አግኝታችኋል በሚል ተወንጅለው በ2014 ዓ.ም የታሰሩት በኢትዮጵያ የጸረ ሽብር ሕግ ነው። ገና ከ10 እስከ 15 ዓመት እስር ሊጠብቃቸው ይችላል። ከወራት በፊት ከተለቀቁት 2 አጋሮቻቸው እና ሌሎች 3 ጋዜጠኞች ጋርም ጉዳያቸው የተለየበት ነገር አልተደረገም ነው ያሉት። በሽብር ተወንጅለው ጉዳያቸው በነገው ዕለት ለ37ኛ ጊዜ የሚታየው 4 አምደኞች አጥናፍ ብርሃኔ፣ በፍቃዱ ኃይሉ፣ አቤል ዋበላና ናትናኤል ፈለቀ ናቸው። ይህ በእንዲህ እንዳለ ለዛሬ ተይዞ የነበረው የ4 አምደኞች ጉዳይ ለሌላ ተለዋጭ ቀጠሮ ለ5ኛ ጊዜ ተቀጥሯል። ለዚህም ምክንያቱ ዳኞች ለስልጠና በመሄዳቸው መሆኑን የተከሳሽ ጠበቆች ይናገራሉ። ተለዋጭ ቀጠሮ በይፋ ያለመገለጹን የሚናገሩት እነኚህ የተከሳሽ ጠበቆች በጉዳዩ ማዘናቸውን አመልክተው ድርጊቱ ምክንያታዊ አይደለም ሲሉም ጨምረው ገልጠዋል። መለስካቸው አምሃ ተከታትሎታል።
ክሳቸው ተቋርጦ ከተፈቱት 5 ጋዜጠኞችና የኢንተርኔት አምደኞች ተለይተው በእስር ቤት የሚገኙት የ4 ጦማሪያን ጉዳይ ብይን ዛሬም ሳይሰማ ቀረ። በፍርድ ቤቱ ግቢ ውስጥ ያገኘሁት ከተለመደው እንቅስቃሴ ውጪ ጥቂት የታሳሪዎች ቤተሰቦችን አባላትና የተከሳሽ ጠበቆችን ብቻ ነበረም። አቶ አማ መኮንን ያጋጠማቸውን እንደነገሩኝ ይህ ብይን ሊሰጥ መቀጠር ከተጀመረ እስከ 2 ጊዜ የተሰጡትን ተለዋጭ ቀጠሮች ለመረዳት ብዙ አልቸገራቸውም። ከዚያ በኋላ የተሰጡት ምክንያቶች ግን በፍጹም አሳማኝ አይደሉም ይላሉ። ዛሬ ደግሞ ያጋጠማቸውን አቶ አምሃ ያብራራሉ።
በተለይ እንደዚህ በወንጀል ጉዳይ አንድ ሰው ታስሮ ይሰጣል ብለን የማንጠብቃቸው ምክንያቶች ናቸው። ዛሬ ደግሞ ያጋጠመን በፍርድ ቤቱ በኩል እስካሁን ድረስ ለእኛ ኦፊሻል የተነገረ ነገር የለም። ዳኞች ስልጠና ላይ ናቸው። በዚህ ምክንያት ዛሬም ብይኑ ሊሰማ አይችልም ነው የተባለው እና በጥቅምት 5 እንደዚሁ ይሰማል ነው የተባለው። ይህን ነገር የሰማ ነው በተባራሪ በሚባል ደረጃ በችሎቱ አካባቢ ከሚሰሩ ሰራተኞች ነው እንጂ ፍርድ ቤቱ ይሄ ለመሆኑ ለእኛም ሆነ ለአጠቃላይ ተገልጋዩ ህብረተሰብ በማስታወቂያም ሆነ በማናቸውም መንገድ ኦፊሻሊ የገለጸው ነገር የለም።
ተደጋጋሚ ተለዋጭ ቀጠሮችና የፍርድ መጓተት በእጅጉ ያሰለቻቸውና ህብረተሰቡንም ያማረረ መሆኑን የሚገልጹት አቶ አማ በመሰረቱ ስልጠናውን እንደማይቃወሙና እንዲያውም አስፈላጊም ሊሆን እንደሚችል ይናገራሉ። መቼና እንዴት ነው መደራጀትና መርሃ ግብሩ መውጣት ያለበት ብለው ይጠይቃሉ። መልስ በማጣታቸውም ያደረባቸውን ስሜት ይገልጻሉ።
ስልጠናው ስራውን በሚያደናቅፍ ሁኔታ መሆን የለበትም። አሁን እንግዲህ ዛሬ ብይኑ ልንሰማ የተገኘው ነው። ፍርድ ቤቱ ምናልባት ከአንድ ወር ከ15 ቀን ወይም ከ2 ወር በኋላ በላይ ዝግ ሆኖ ባለጉዳይ ሳያስተናግድ ከቆየ በኋላ ነው። ስልጠናው በዚህ ጊዜ ውስጥ ሊካሄድ አይችልም ነበር ወይ ከዚህ ቀደም ብሎ በሆነ ምክንያት የግድ በዚህ ቀናት ስልጣናው መሰጠት ካለበትስ ሰዓት መምረጥ አይቻልም ነበር ወይ? ከሰዓት ማረግ አይቻልም ነበር ወይ? ቅዳሜና እሁድን መጠቀም አይቻልም ነበር ወይ? እነዚህ ሁሉ ጥያቄዎች እኛ ልንመልሳቸው ያልቻልን በዋናነት ግን ጉዳያችን ልባት ባለማግኘቱ በጣም ታታሪዎች ቤተሰቦችም እኛም የተከፋንበት ሁኔታ ነው ያጋጠመን።
ዛሬ የደረሰው አጋጣሚ ከፍርድ አስተዳደር አኳያ ምክንያታዊነቱ ምንም አይታየኝም ያሉት አቶ አምሃ በተለይ መንግስት መልካም አስተዳደርን ለማስፈን ቆርጫለሁ በሚልበት ወቅት ይህ መፈጸሙ አጠያያቂ እንደሆነ ይጠቁማሉ።
ምክንያታዊ ነው ለማለት የሚቻልበት ምንም መነሻ አለ ብያል አላምንም። እንዳልኩት ስልጣና ሊሰጥ ይችላል ያስፈልጋልም። ጊዜውን ግን በምንም ታምር የፍርድ ስራን በማያደናቅፍ ሁኔታ ማድረግ ይቻላል። ቀጠሮዎች ተስተጓጉለው ሊሰጡ የነበሩ ዳኝነቶች ተቋርጠው ስልጣናው ሊደረግ ይገባል ምልበት ምንም ምክንያት የለም። ይሄንንም በተደጋጋሚ አቤቱታ እየቀረበ ህዝቡ ያማረረ ባለበት ሁኔታ መልስ ሊሰጥ ያልቻለው ምናልባት ማለት የሚቻለው የፍርድ ቤቱ አስተዳደር አቅም ይሄው ነው ከዚህ ያለፈ አቅም የለውም ብሎ ከመደምደም በስተቀር ስራው አሰራሩ ተገቢ ነው የሚለውን ጀስቲፋይ ለማድረግ ምክንያት ለመፈለግ የሚያስችል ምንም ምክንያት የለም።
ሌላው የተከሳሾች ጠበቃ አቶ ሽብሩ ታደሰ በበኩላቸው የከፍተኛው ፍርድ ቤት 19ኛው ወንጀል ችሎት የመጨረሻውን ቀጠሮ በሰጠበት ዕለት ከዚያ በኋላ በማናቸውም ጊዜ ዳኞች ሲሟሉ ደንበኞቻቸው ተጠርተው ብይኑ እንደሚሰጣቸው ተነግሯቸው እንደነበረ አስተውሰው እሳቸውም ሆኑ አቶ አማ ይህንኑ ሲተባበቁ እንደነበረ ይናገራሉ። እስከ ትናንትና ዕለት ግን ምንም ጥሪ ስላልነበረ ወደ ማረሚያ ቤት ሄደው ከደንበኞቻቸው ዛሬ እንደሚቀርቡ ማረጋገጣቸውን ይናገራሉ።
ቅሊንጦ ሄጄ ደንበኞቻችንን አግኝቻቸው ነበር እና የነገሩኝ ነገር ምንድን ነው? በዛሬ ዕለት እንደሚቀርቡ ከማረሚያ ቤቱ እንደተነገራቸው ነው። ያንንም ተከትሎ ዛሬ እዚህ መጣን። ምንድን ነው የሆነው? ለታሳሪዎቹ እንዳይመጡ ስልክ እንደተደወለ ከአስተዳደር ሰራተኞች ተረድተናል። ትናንት ከሰዓት ነው የሄድኩት። እስከ ትናንት ከሰዓት በኋላ ድረስ ግን እንደሚቀርቡ በማረፊያ ቤቱ የተገለጸላቸው መሆኑን ደንበኞች አረጋግጠውልኛል።
በአሁኑ ጊዜ በማረሚያ ቤት የሚገኙት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ የፌዴራሉ አቃቤ ሕግ በሽብር ወንጀል ቢከሳቸውም ድንበር የለሹ የጋዜጠኞች ድርጅት ወይም ሪፖርተርስ ዊዛውት ቦርደር እነዚህ የኢንተርኔት አምደኞች ሐሳባቸውን ከመግለጽ ውጭ የሰሩት አንድም ወንጀል ስለሌላቸው የታሰሩት አለአበሳቸው ነው ብሏል። ስለሆነም መንግሥት በአስቸኳይ እንዲፈታቸው ጥሪውን በትናንትናው ዕለት ማቅረቡ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። ለዘንድሮ የኖቤል የሰላም ሽልማት ስዊዘርላንድ ነዋሪ የሆኑት ኤርትራዊ አባ ሙሴ ዘርአይ ታጭተዋል። አባ ሙሴ በአውሮፓ ለስደተኞች ችግር እየተሟገቱ የሚገኙ ካቶሊክ ካህን ናቸው። ሳሌም ሰለሞን አባ ሙሴን በስልክ አነጋግራ ተከታዩን አጠናቅራለች።
40 ዓመት ዕድሜያቸው ላይ የሚገኙት አባ ሙሴ በአፍሪካ በአውሮፓ ውስጥና በሜዲትራኒያን ባህር ላይ እየታዩ ላሉ የስደትና የስደተኞች ችግሮች መፍትሄ ለማግኘት ለበርካታ ዓመታት ሲሟገቱ ቆይተዋል። ጣሊያንና በተለያዩ የአውሮፓ ከተሞች ውስጥ የተበተኑ ስደተኞች ትኩረት እንዲያገኙ ለጣሊያንና ለሌሎች የአውሮፓ ሀገሮች መንግስታትና ባለስልጣኖች አቤቱታቸውን ሲያቀርቡና ሲጎተጉቱ ቆይተዋል። አባ ሙሴ የአውሮፓ መሪዎች ለችግሩ የሚገባውን ትኩረት አልሰጡም ብለው እስከ ዛሬ እየተሟገቱ ይገኛሉ። አባ ሙሴ ሜዲትራኒያን ባህር ላይ ለአደጋ ከተጋለጡ ፍልሰተኞች የሚደርሷቸውን የድረሱልኝ ጥሪዎች ለጣሊያንና ለማልታ የባህር ኃይሎች እያቀበሉ በባህር ላይ የነፍስ አድን ስራዎች እንዲጀምሩ ላለፉት 12 ዓመታት ሲጥሩ የኖሩት ሰው ናቸው። አባ ሙሴ ለመሆኑ ለዘንድሮው የኖቤል የሰላም ሽልማት ስለመታጨታቸው ምን ይላሉ?
I think for me this Nobel Prize, if the commission give me this
ኮሚሽኑ ይህንን የሰላም የኖቤል ሽልማት ለመስጠት ካሰበ ባለፉት 20 ዓመታት የታገልኩለትና የለፋሁበት የስደተኞች መብቶች ትኩረት አገኘ ማለት ነው። ያለ ፍትሕ፣ ያለ ነጻነት፣ ያለ ዲሞክራሲ የሰው ልጅ መሠረታዊ መብቶች ሳይከበሩ ሰላም አይኖረንም። የትም ቦታ ደግሞ ሰላም እንዲጸና ከፈለግን መሠረቱ ፍትሕ፣ ሰብአዊ መብቶችና ነጻነት ናቸው። ስለዚህ እኔን ለዚህ ሽልማት ያቀረበ ሰው በተለይም በሜዲቴራንያን ባህርና በየበረሃው በየእስር ቤቱ የሚሰቃዩ ስደተኞች ጉዳይ ትኩረት እንዲያገኝ ያለመ ነው።
ለመሆኑ ዛሬ ዛሬ እንዲህ በጅጉ ተስፋፍቶ ለሚታየው የስደት ችግር መፍትሄው ምንድነው ብለው ያስባሉ አባ ሙሴ?
The solution for this problem is not to transfer all refugees from Africa to Europe. The solution is
የዚህ ችግር መፍትሄው የአፍሪካ ስደተኞችን ወደ አውሮፓ ማጓጓዝ አይደለም። መፍትሄው ለቀው የሚሰደዱባቸው ሀገሮች ውስጥ ላሉት ችግሮች መፍትሄ መፈለግ ነው። እነዚህ ስደተኞች ለምንድን ነው የየትውልድ ሀገራቸውን እየለቀቁ የሚሸሹት? ችግሩ ምንድን ነው? አፍሪካውያንን ሁሉ አውሮፓ፣ ዩናይትድ ስቴትስ ወይም ካናዳ ወስደን ማስፈራ አንችልም። ህዝብ በገዛ ሀገሩ ተከብሮ ነጻነቶቹና መብቶቹ ተከብረው እንዲኖር ማስቻል አለብን። ይህ ካልሆነ ሰው አገሮቹን እየጣለ ይነጉዳል። በየበረሃውና ባህርን ሲያቋርጥ ህይወት ይረግፋል። እስር ቤቶች በንጹሃን ዜጎች ይጨናነቃሉ። ስለዚህ ዓለም አቀፉ ማህበረሰብ የችግሩን ምንጭ ነው ማድረቅ ያለበት።
አባ ሙሴ ባለፈው አመት አጋማሽ አካባቢ ከሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ተገናኝተው በነበረ ጊዜ እያከናወኑ ስላሏቸው ለስደተኞች ደህንነት የመሟገት ተግባራት ተነጋግረው ነበር። ስለ ስደተኞች መከራና ሰቆቃም ጳጳሱ ስላሏቸው አስተሳሰብና እውቀትም አባ ሙሴ እንዲህ ብለዋል።
All the pop is really good he have good awareness about the
ፓፓው በእውነቱ ስለ ስደተኞች ችግር ጥልቅ እውቀት ነው ያላቸው። ባለፈው ሚያዝያ በተገናኘን ጊዜ እንኳን ስለ ስደተኞች ችግር ነው ያነጋገሩኝ። ላምፔዱሳን የጎበኙ የመጀመሪያው ከፍተኛ የሃይማኖት መሪ ናቸው። በላምፔዱሳ ብዙ ኤርትራውያን፣ ኢትዮጵያውያንና የሶማሊያ ስደተኞችን እንዳዩ ገልጸውልኛል። በህገወጥ አዘዋዋሪዎች ከየአገሮቻቸው የወጡ መሆናቸውንም ስለተረዱ ስለነዚህ ጉዳዮች ሲጠይቁኝ ነበር። ስለዚህ አባ ፍራንሲስ የስደተኞችና ፍልሰተኞች ስቃይ እንዲቆም ምዕራባውያን ሀገሮች እንዲቀበሏቸው ከመጠየቅም በላይ የሚሰደዱባቸው ሀገሮች ፖሊሲዎችም እንዲቀየሩ ጥሪ ያደረጉ ነው።
ለመሆኑ የአባ ፍራንሲስ ለቫቲካን የበላይነት መመረጥ ማህበራዊ ፍትህን ያስገኛል ብለው ያምናሉ? ሌሎች ካህናትስ በርሳቸው ምክንያት ለተመሳሳይ ተግባር ይበረታታሉ ብለው ያስባሉ?
He dropped a lot of attention, so he called, he appealed many times about
አዎ፣ ችግሩ መፍትሄ እንዲያገኝ ትኩረት በመስጠት ተናግረዋል። ብዙ ጊዜ የስደተኞችና የፍልሰተኞች መብቶች እንዲከበሩ፣ ፍትህ እንዲያገኙ ጥሪ አድርገዋል። የአውሮፓውያን አስተሳሰብና ስደተኞችን በተመለከተ ያላቸው አመለካከት እንዲለወጥ ከፍተኛ አስተዋጽኦ እያደረጉ ናቸው።
እርሶ መሰረቱ ኤርትራ የሆነ ግን ኑሮን አውሮፓ ውስጥ ያደረጉ ሰው ነዎት። በዚህ የስደት ችግር ውስጥ እንዲህ የጎላ ሚና እየተጫወቱ ይገኛሉ። እንዲያውም ለኖቤል ሽልማት እስከ መታጨት በቁ። ለመሆኑ በዲያስፖራ ያለው ኤርትራዊና ኢትዮጵያዊ ሁሉ በዚህ የስደትና የፍልሰት ችግር ውስጥ እንዲህ አስተዋጽኦ ማበርከት ይችል ይሆን?
I think all these people in diaspora can give his contribute to change to help even the
በዲያስፖራ ያለው ሰው በዚህ የስደት ጉዳይ ወይም ችግር ውስጥ እገዛ ሊያደርግ ይችላል። ይሁን እንጂ በተለያዩ አካባቢዎች ያለው የስደተኞች ችግር የተለያየ ነው። ከኤርትራ፣ ከኢትዮጵያ፣ ከመላ አፍሪካ ቀንድ የሚሰደደው ሰው የተለያዩ ችግሮች አሉበት። ስለዚህ በውጪ በዓለም ዙሪያ ያሉት የአፍሪካ ቀንድ አካባቢ ተወላጆች ይህንን ሥራ ለመስራት በቅድሚያ ራሳቸው ህብረት ያስፈልጋቸዋል። ሰው ተበታትኗል። አብሮ መስራት ተስኖታል። በብዙ ትናንሽ ቡድኖች ተከፋፍሏል በዳያስፖራ ያለው ሰው። ስለዚህ እንዲህ አይነቱን የስደተኞችን ችግር የመሳሰሉ ጉዳዮችን ለመጋፈጥ አቅም የሚያጥረው ይመስለኛል።
አባ ሙሴ ለታጩበት 106ኛው ለሆነው ለዘንድሮ የኖቤል የሰላም ሽልማት አብሯቸው ከታጩት መካከል የሮማው ሊቀ ጳጳስ አቡነ ፍራንሲስና የጀርመን ቻንስለር አንጌላ መርከል ይገኙበታል።
የፌደራል ውስጥ ስነ ምግባርና ጸረ ሙስና ኮሚሽን ማስረጃ ኖሮት በፍርሃት ወይም በስጋት ያልከሰሰው ተጠርጣሪ እንደሌለ ኮሚሽነሩ ተናገሩ። ይሁንና በሕዝብ አስተያየትና በኮሚሽኑ ሥራ አፈጻጸም መካከል ልዩነት ሊኖር እንደሚችል ያምናሉ። በክልል ደረጃ የሚገኙ የጸረ ሙስና ኮሚሽኖች አሰራር ግን ጣልቃ ገብነት እንደሚስተዋልም ገልጠዋል። መለስካቸው አምሃ ትላንት የጸረ ሙስና ጥምረት ሥራ አስፈጻሚ ኮሚቴ ያካሄደውን 11ኛ ዓመታዊ ጉባኤ ተከታትሎ ተከታዩን አጠናቅረዋል።
ዛሬ የሀገር አቀፍ የጸረ ሙስና ጥምረት ሥራ አስፈጻሚ ኮሚቴ 11ኛ መደበኛ ስብሰባ በተካሄደበት በሸራተን ሆቴል የፌዴራልና የክልል የሥነ ምግባርና ጸረ ሙስና ኮሚሽን እና የሀገር አቀፍ የጸረ ሙስና ጥምረት የሁለት ዓመት በጀት የሥራ አፈጻጸምና እንቅስቃሴ ዘገባ በቀረበበት ወቅት የፌዴራሉ የሥነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ አሊ ሱሌማን በተለይ ለቪኦኤ በሰጡት ቃለ ምልልስ ኮሚሽኑ ባለው አቅም ሁሉ እየሰራ እንደሆነ ገልጸዋል። በተደጋጋሚ በኮሚሽኑ ላይ ከሚቀርቡ ስሞታዎች ወይንም ክሶች ከፍተኛ የሙስና ወንጀል የሚፈጽሙ የመንግሥት ባለሥልጣናትም ሆኑ ሌሎች አካላትን አይከስም የሚለውን አስተባብለዋል።
እንግዲህ በእኛ በኩል ሁልጊዜም እንደምለው ትልቅ ማለት የሙስናው መጠን ነው እንጂ የሰው አይደለም። ሰው ጋር አያያዝም ትልቅነት። ግራንድ ኮራፕሽን ማለት ሰው አይደለም፣ ትልቅ ሀብት ነው
ወይም ትልቅ ስልጣን ነው።
ትልቅ ስልጣን ነው ግን ከትልቅ ሀብት ጋር መያያዝ አለበት። በዚህ ረገድ እኛ ማስረጃው ደርሶን በመስጋት በመፍራት ምክንያት ያልከሰስነው ሰው አለ ብሎ የሚጸጽተን ህሊና የለንም። እንከሳለን። ነገር ግን የኮሚሽኑ አቅም እነዚህ ትልልቅ ሰዎች ደግሞ በሙስና አፈጻጸም ያላቸው ብልጠትና አቅም ከባድ ስለሚሆን ከኛ አቅም በላይ ሊሆን ይችላል። ነገር ግን ሁልጊዜም ቢሆን በህዝብ ፐርሴፕሽን እና በችግሮች መካከል በእኛ አፈጻጸም መካከል ልዩነት እንዳለ ይታወቃል። ይሄ ደግሞ የእኛ ብቻ ችግር አለ የሁሉም በዓለም ላይ ያሉ ተመሳሳይ ተቋማት ችግር ነው።
ጸረ ሙስና ኮሚሽን በተለያየ መንገድ በህዝብ ወይም በሀገር ንብረት ላይ ከፍተኛ ጥፋት የሚፈጽሙ መስሪያ ቤቶች እንዳሉ በፓርላማም ሆነ በሌሎች መድረኮች ላይ ከሚያቀርባቸው ሪፖርቶች መገንዘብ ይቻላል። ይህም እንደ አፈጻጸም ጉድለት ሆኖ ነው የሚቀርበው። አፈጻጸም ወንጀል ሆኖ የሚቀርበው መቼ ነው እያለም ህብረተሰቡ ብዙ ጊዜ ሲያማረር ይሰማል። ለዚህ ምን መልስ ይኖረውታል ለሚለው ጥያቄም ኮሚሽነር አሊ ሱሌማን ነገሩ ከህግ አንጻር እንዲቀላል እንዳልሆነ ነው የሚያስረዱት።
አንድን ሰው ወንጀል ፈጽሟል በማስረጃ ደግፎ ለመክሰስ የሚያበቃ ደግሞ መለኪያው ስትሪንጀንት ነው ወይም ጠንካራ ነው። በዚህ ረገድ ሙከራም ያስቀጣል በወንጀል ህጉ። ነገር ግን ሙከራንም ለማስረዳት ክሪሚናል ኢንቴንቱ መኖር አለበት። ያን ክሪሚናል ኢንቴንት ብዙ ጊዜ ፕሩፍ የሚደረገው በአክቱ ነው። ስለዚህ ወደዛ ውስብስብ ነገር ከመሄዳችን በፊት ትልቁ ትኩረት ያደረግነው ባለማወቅም ይሁን ተብሎ ከግዥ ስርዓቱ ወጣ ያለ አፈጻጸም ሲኖር ትልቁ ትኩረት የሰጠነው የህዝብ ሀብትና ንብረትን ማትረፍ ነው።
የኮሚሽኑን ሁለቱን ዘገባዎች የአገር አቀፉ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ካዳመጠ በኋላ አባላቱ የተለያዩ አስተያየቶችንና ጥያቄዎችንም አቅርበዋል። የክልል ጸረ ሙስና ኮሚሽኖች አስቸኳይ ሙስናን በመከላከል ረገድ አሳዩት የተባለው አነስተኛ የሥራ አፈጻጸም ነው። አስቸኳይ ሙስና ከሚባሉት መካከል ደግሞ የመንግሥት ከፍተኛ ግዥ የሚፈጸምባቸው ሥራዎች ናቸው። የፌዴራሉ ጸረ ሙስና መሥሪያ ቤት ጥሩ የሥራ አፈጻጸም ሲያሳይ በክልሎች ለምን ተዳከመ ለሚለውም ጥያቄ ኮሚሽነር አሊ ሱሌማን ማብራሪያ ሰጥተዋል። በእርሳቸው አገላለጽ መጀመሪያ መታየት ያለበት ትልልቆቹ የመንግሥት ግዥ የሚፈጸምባቸው ፕሮጀክቶች በፌዴራል ደረጃ እንደሚገኙ እና የብዙዎችን ገዢዎች ልብ የሚያማልሉ ፕሮጀክቶችም እነዚሁ ናቸው ካሉ በኋላ የክልል ጸረ ሙስና ኮሚሽኖች ግን የፌዴራሉን ያህል በነጻነት መስራት እንደማይችሉ ተናግረዋል።
የጣልቃ ገብነቱ ጉዳይ በፌዴራል ደረጃ ያለንን ያህል ነጻነት አላቸው ብዬ አላምንም። ከአንዳንድ ክልሎች አካሄድ እንደምንረዳው ያን ያህል ነጻነት አላቸው። የፌዴራል እኛ የምናገኘውን ድጋፍና እኛ የምናገኘውን ብርታት እዚያ ያገኛሉ ወይ ሴኪውርድ ናቸው ወይ የሚለው ከአንዳንድ ክልሎች ችግር የነበረ መሆኑን የምናውቀው ሲሆን ሌሎችም ላይ ተመሳሳይ ችግር ያጣቸዋል ስለማንል ያም አፈጻጸማቸውን ሊያሳንሰው አቅም እንኳ ቢኖራቸው ባላቸው አቅም መጠን ለመሄድ የሚቸገሩ ይመስለኛል።
ኮሚሽነሩ የጸረ ሙስናን ትግል የመንግስት መገናኛ ብዙሃን በሚገባው ደረጃ እንዳላገዘ ገልጸው ወደፊት በመገናኛ ብዙሃን በኩል የጸረ ሙስናን ትግል ለማጠናከር ኮሚሽኑ ልዩ የምርመራ ጋዜጠኝነትን ስልጠና ለማዘጋጀት እንዳሰበ ገልጸዋል። በዚህ ሀገር አቀፍ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ስብሰባ ከቀረቡ መረጃዎች ተነስተን ወደፊት አንድ ዝግጅት ይዘን እንደመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ምሽቱ የመጨረሻ ዘገባ እንለፍ አድማጮች። የሞ ኢብራሂም ተቋም በቅርቡ ባወጣው ሪፖርት መሰረት አፍሪካ በአጠቃላይ በመልካም አስተዳደር ያደረገችው እድገት አዝጋሚ ነው አለ። ጥቂት ሀገሮች ግን ተመስጋኝ መሻሻል አድርገዋልም ብለዋል። ሄንሪ ሪጅዌል ከለንደን ያደረሰንን ዘገባ ሰለሞን ክፍሌ ይዞ ቀርቧል።
የአፍሪካን ሀገሮች መልካም አስተዳደር በተመለከተ ከማንኛውም ድርጅት የተሻለ የተጠቃለለ መረጃ እንደሚያቀርብ ይገልጻል የሞ ኢብራሂም ተቋም። ተንታኞች በየዓመቱ እያንዳንዱን የአፍሪካ ሀገር እያነሱ ለንግድ ሥራ አመችነቱን፣ በአመራር ላይ ያሉ ሰዎች ምን ያህል አሰራራቸው ለሕዝብ ግልጽ መሆኑን፣ እንዲሁም በሴቶች ላይ የሚፈጸሙ አመፃዎችን ለመከላከል የሚያወጧቸውን ሕጎች በጥልቀት እየመረመሩ የጥናታቸውን ውጤት ይፋ ያደርጋሉ። የዘንድሮ ዓመታዊ ሪፖርት ይፋ በተደረገበት ሥነ ሥርዓት ላይ የተቋሙ መሥራች ሞ ኢብራሂም ሲናገሩ ባለፉት አራት ዓመታት የታዩ አጠቃላይ ሁኔታዎች አሳሳቢ ናቸው ብለዋል።
We notice that this upward direction somehow plateaued.
ያሻቅብ የነበረው አካሄድ አንድ ከፍታ ላይ ደርሶ መቆሙን ነው የምንገነዘበው። እስካሁን አልወረደም፣ እንዲያውም በጣም በአዝጋሚ ሁኔታ ከፍ እያለ በመሄድ ላይ ነው። ስለዚህም በመጀመሪያ ደረጃ የምናቀርበው ጥያቄ አፍሪካ በመልካም አስተዳደር የምታደርገው መሻሻል ቆሟል ወይ የሚል ነው።
እንደ አውሮፓውያን ዘመን አቆጣጠር ከ2011 ዓመተ ምህረት ወዲህ 21 የአፍሪካ ሀገሮች አጠቃላይ በመልካም አስተዳደር የነበራቸው መመዘኛ ወርዷል። ሂደቱ ግን በአንዳንድ አካባቢዎች ደግሞ ተመስጋኝ ግስጋሴ እያደረገ መሆኑ ይታያል። ለምሳሌ የጤና ጥበቃና የትምህርት ይዞታን ብንመለከት በመላ አፍሪካ ማለት ይቻላል መሻሻል አሳይቷል። ሞ ኢብራሂም እንደተናገሩት ከአንድ ወር በኋላ ጠቅላላ ምርጫዎችን የምታካሂደው አይቮሪ ኮስት ናት በአጠቃላይ ትልቅ መሻሻል ያሳየችው።
ኮትዲቯር ሃቭ ዳን ዌል ኢን ኤቭሪ አስፔክት ኦፍ ጋቨርናንስ ባት አጌን
ኮትዲቯር በሁሉም ማለት ይቻላል የመልካም አስተዳደር መለኪያዎች ከፍተኛውን መሻሻል አድርጋለች። እዚህ ላይ መገንዘብ የሚገባ ነገር ቢኖር ደግሞ ይቺ አገር ከእርስ በርስ ግጭት ገና መላቀቋ መሆኑ ነው። እንደ ሩዋንዳ፣ ሞሮኮ፣ ቶጎና ኬንያ ያሉትን አገሮች ብናይ ደግሞ አሁንም ገና ከግጭቶቹ አልወጡም። እናም በእውነቱ ይበልጥ አትኩሮ ያሉት በልማትና መሠረታዊ አገልግሎቶችን በማቅረብ ተግባር ላይ ነው።
አሁንም ሀገሮቻቸው ውስጥ ግጭቶች እየተካሄዱ ባሉባቸው በሶማሊያ፣ ደቡብ ሱዳንና የማዕከላዊ አፍሪካ ሪፑብሊክ ሁኔታዎች አስቸጋሪ ናቸው። በሞ ኢብራሂም የመልካም አስተዳደር ሰንጠረዥ ላይም ከወለሉ ላይ ይገኛሉ። ምጣኔ ሀብትን የተመለከተው መለኪያ የሞ ኢብራሂም ኢንዴክስ በከፍተኛ ደረጃ ማሽቆልቆል የታየበት ነው ይላል። በርካታ የአፍሪካ ሀገሮች ይላሉ ተንታኞች፣ በርካታ የአፍሪካ ሀገሮች ከቅርብ ዓመታት ወዲህ በታዩ የሸቀጦች ዋጋ ማሽቆልቆል ኪሳራ ደርሶባቸዋል። የሞ ኢብራሂም ዓመታዊ ሪፖርት ለንደን ከተማ ላይ ይፋ በሆነበት ሥነ ሥርዓት የቀድሞው የአፍሪካ የልማት ባንክ ፕሬዚደንት ዶናልድ ካቤሩካ ሲናገሩ ስኬታማ መሆን የቻሉት የአፍሪካ ሀገሮች ኢኮኖሚያቸውን በተለያዩ ዘርፎች ስለሚጠቀሙ ነው ብለዋል።
እነዚህ በምጣኔ ሀብቱ እድገት የተሳካላቸው ሀገሮች በሸቀጦች ንግድ ላይ ብቻ አለመተማመናቸው ነው። ያም የመዋለ ንዋይ ምደባውን በመጨመር አንደኛው ሲሆን፣ ሁለተኛው የሀገር ውስጥ ፍጆታን ማሳደግ ነው። ሦስተኛው ደግሞ በተቻለ መጠን ከአካባቢው ሀገሮች ጋር የንግድ ልውውጡን ማሳደግ ነው።
የሞ ኢብራሂም ፋውንዴሽን ይህን የመልካም አስተዳደር ግምገማ በየዓመቱ የሚያወጣው ዜጎች በሥልጣን ላይ ያሉ የአፍሪካ መሪዎቻቸውን ተጠያቂ ማድረግ እንዲችሉ ለማብቃት መሆኑን ያስረዳል።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ በ19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክንገናኝ በቀጠሮ የምሽቱ አስተናጋጅ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን በዚህ እሰናበታለሁ። መልካም ምሽት።
This program has come to you from the Voice of America, Washington.